ጌታቸው እንደው በዛው እኔን ገፋ ላረግ ነው ተጨባጭ ነገርን ማነሳለሁ። አሁን እርሶ ስለመስራት ቤቶ ታላቅነት በእቅድ የመስራት ጉዳይ የተሟላ አስተራርና ድርጃጀት እንዳለ ይናገራሉ። ግን ደግሞ በዛው በዘመነ ደርግ የነበሩ ከፍተኛ ባለስልጣን ደህንነት እንደው የተሟላ አስተራር የለውም፣ የተቀናጀ አካሄድ የለውም፣ መረጃ አሰባሰቡም ትክክል ያልሆነ ነው የሚል እንዳልኩ በከፍተኛ ባለስልጣን እንደውም እርሶን ለቃለ መጠይቅ ቀጠሮ በማረግበት ጊዜ አንስተነዋል። ሰው የፈሳ ደስታ በጻፉት መጽሐፍ ላይ ይሄንን ይናገራሉ። እንደው የተቀናጀና መልክ ያለው አሰራር እንደሌለ በደህንነቱ ደግሞ እሳቸው እንግዲህ ሁለተኛ ሰው ናቸው የሀገሪቱ ኮሎኔል ፈሳ ደስታ። እርሶ ካነሱት በኋላ መጽሐፉን እኔም ለማየት ሞክሬያለሁና ይሄን እንዴት ያውታል?
የእሳቸው መጽሐፍ እንዳልከው እኔም ኮፈት ይቻም ብያለሁ። በተለይ ደህንነትን በሚመለከት ያቀረቧቸው ሀሳቦች በጣም የሚገርም ሁኔታ ነው ያለው። አንደኛ ኮሎኔል ፈሳ ደስታ የመከላከያ የደህንነት የአስተዳደርና የፍትህ አካላት መምሪያ ሆኖ የፓርቲው ቢሮ ነበራቸው። ይሄ ቢሮ ግን ኖሚናል ነው፣ ምንም አይነት መዋቅራዊ ትስስር የነበረው አይደለም። የስም ነው። አንድም ከደህንነት ጋራ የሚያገናኛቸው አንድም ከመከላከያ ጋራ የሚያገናኛቸው መዋቅራዊ ትስስር ያልነበረ፣ አንድም የደህንነት ሪፖርት ወደ እሳቸው ጋር ያይ የማሄድ የነበረ፣ እሳቸውም ይህንን አካል የሚመራው ይህን ብለው ምንም አይነት ጥያቄ የማይጠይቁበት ሁኔታ ነበር የነበር።
እንግዲህ ሁለተኛ ሰው ናቸው፣ ከኮሎኔል መንግስቱ ቀጥሎ ያሉ ሰው ናቸው። እንደውም ድፍረት እንዳይሆንብኝ እንጂ ከእርሶ የተሻለ መረጃ ይኖራቸዋል ብለን እንገምት እንችላለን።
እውነት ነው። እንግዲህ ሁለተኛ ሰውነቱን አሁን አላውቅም። በፊት ምክትል ፕሬዚዳንት እንደነበሩ አውቃለሁ። በኋላ ግን ምክትል ፕሬዚዳንት የሚባለው ነገር ተነፍቶ ስላልነበረ እሳቸው እንዳልኩ የፓርቲ የመከላከያ የደህንነት ያስተዳደረና የፍትህ ጉዳዮች ኃላፊ ነበሩ። በዚህ ወቅት ወደ እሳቸው ጋር የሚሄድ አንዳችም አይነት የኢንቴሊጀንስ ሪፖርት የለም። አንድ ነገር እንደው ላንሳና ግልጽ ማለት በመረጃ አሰራር የነበረን ስታንዳርድ ኦፕሬቲንግ ፕሮሲጀር በቀጥታ መረጃዎች ይሰሩ የነበሩት በሁለት ኮፒ ነው። አንደኛው ኮፒ በቀጥታ ለሀገሪቱ ፕሬዚዳንት ጽህፈት ቤት ሲላክ፣ ሁለተኛው ኮፒ ለሀገር ውስጥ ጉዳይ ሚኒስትሩ ጽህፈት ቤት የሚቀር ነው። ከዚህ ሁለት ኮፒ ውጪ ለማንም የኢንቴሊጀንስ ሪፖርት አይደርስም ነበር። ይሄ ሪፖርት እንዴት ይሰራል? ማን ይህን ሪፖርት ያደርሳል? ይሄ ሪፖርት እንዴት ይቀመጣል? እንዴት ይወገዳል? ፊድባክ እንዴት ሆኖ ይመጣል? እነዚህ ሁሉ ራሱን የቻለ ሂደት የነበረው ነው እና ኮሎኔል ፍስሐ ደስታ በጻፉት መጽሐፍ ላይ ከደህንነቱ በኩል የሚመጣ አንዳችም ሪፖርት አልነበረም። ስትራቴጂክ የሆነ እንትን የለውም ተብሎ የሚባለውን ባላዩት ሪፖርት፣ የማይቀርብላቸው ሪፖርት ይህን የመሰለ መደምደሚያ ላይ እንዴት እንደደረሱ ሳስብ በጣም ግራ ይገባኛል። ምን አይነት ሪፖርቶች ይሰሩ ነበር የሚለውን ማጥቀስ ከተፈለገ በየዕለቱ የ24 ሰዓት የመረጃ ሪፖርቶች ዴይሊ ኢንቴሊጀንስ ዳይጀስት በሚል ይላክ ነበረ።
ለማ?
ለፕሬዚዳንቱ። ሰጠሪነቱ ቀጥታ ደህንነቱ እዛ ስለሆነ ሪፖርቱን ያቀርብ የነበረው እዛ ብቻ ነበረ። ይሄ እንግዲህ የሳምንት ሪፖርት፣ የወር ሪፖርት፣ የልዩ ሁኔታዎች ወይም ክስተቶች ሪፖርትን በቋሚነት ይላክ ነበር። ከዚህ ውጪ ይሄ ፔስት አናሊሲስ የሚባለው የፖለቲካል ኢኮኖሚክ፣ ሶሻል፣ ቴክኖሎጂካል የሆኑ መረጃዎችን ያካተተ በእኛና በጠላት ኃይል መካከል ላይ ያለውን የኃይል ሚዛን ከእነሱም በስተጀርባ የተሰለፉ ሀገሮችን ሁሉ አጠቃላይ ሁኔታ እየተገመገመ አንጻራዊ በሆነ መልኩ ይቀርብ የነበረ የመረጃ ሪፖርት ነበር። ከዚህ ሌላ ስዋት አናሊሲስ የሚባለው ትሬንድስ ዊክነስ ኦፖርቹኒቲ ና ትሬት የሚባለው አናሊሲስ በተለይ በሚሊትሪ አስፔክቱ በኢትዮጵያ መንግስት የመከላከያ ኃይል ና በተለያዩ የተቃዋሚ ኃይሎች ላይ አርምድ ስትራግል ያካሄዱ በነበሮች ላይ ያለውን እድል በሚገባ እየተነተነ ሊወሰድ የሚገባውን የጥንቃቄ እርምጃ ሁሉ ይጠቁም የነበረ ሪፖርት ይቀርብ ነበር። ከዛም ጋራ ደግሞ በአመት አንድ ጊዜ የመረጃ ኃላፊዎች፣ የጥናት ኤክስፐርቶች፣ በውጭ ጣቢያ የሚገኙ ኃላፊዎች ሁሉ ያካተተ ሰፊ የመረጃ ግምገማ ተካሂዶ የብሔራዊ ደህንነት የመረጃ ግምት ወይንም ናሽናል ፎርካስት ለሚቀጥለው አመት ምን ሊሆን ይችላል የሚል የቅድሚያ ማስጠንቀቂያ ሪፖርቶች ሁሉ የሚሰሩ ቀርቡ ነበረ። ከዚህም ባሻገር ሲናሪዮ አናሊሲስ የሚባለው ምን ሁኔታዎች ሊከተሉ ይችላሉ?
አዝማሚያዎች የሚገመገሙበት ማለት ነው።
የሚገመገሙበት እንዲህ አይነት ሁኔታ ምን ያስከትላል? ይሄ ሊከተል ምን እርምጃ መውሰድ አለብን? ይሄ ያልሆነ እንደሆነ ምንድን ነው የሚሆነው? በሚል እነዚህ ዋቲፍ የሚባሉትን ሲናሪዮ አናሊሲሶች በሚገባ እየተሰራ የዚህ ሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስቲንግ በሚገባ እየተቀመጠ እየተሰራ ይላት ነበረ። እንደውም አንድ ጥሩ ነገር አስታወስከኝ። ቅድም ጥያቄ ላይ የመንፈሳዊ ደስታ በመጽሐፋቸው ላይ የደህንነት ሚኒስትሩ ከአምስት ዓመት በፊት ወያኔ እንደሚገባ አውቅ ነበር ብለዋል ብለው አንድ መጽሐፋቸው ላይ አስቀምጠዋል። ይሄ የደህንነት ሚኒስትሩ ይህን እንዴት አወቁ? ጠንቋይ ቀልበው የመጽሐፍ ገባቸው ምናምን ነገር አስቀምጠው ሳይሆን ይሄ የደህንነቱ የሲናሪዮ ፕላኒንግ እና ስትራቴጂክ ፎርካስት ጥናት ላይ መጨረሻ ላይ ተደርሶበት የነበረው ግንዛቤ ዛሬ ባለው የውስጥ ሁኔታችን ከውጭ ባለው የዓለም የኃይል አሰላለፍ ለውጥ ሁኔታዎች ሳይለወጡ በዚህ የሚቀጥሉ ከሆነ የጥናት ውጤታችን የሚያሳየው ዊዝን ፋይቭ ይርስ አንዱም ወደ አስመራ ሌላውም ወደ አዲስ አበባ የሚገባበት እድል አለ የሚል አስር ከል በሆነ መልኩ ተረጋግቶ የቀረበ የጥናት ውጤት ሌላ አንድ መጨረሻ ላይ ላንሳ ማለት ነው። በመጨረሻው አካባቢ ላይ የአንድ ደህንነት ኤግዚቢሽን ድሮ ፖሊስ ክለብ አካባቢ የነበረበት አካባቢ ላይ አንድ ኤግዚቢሽን ማዕከል ነበር። እዚያ ኤግዚቢሽን ማዕከል ላይ መደምደሚያው የነበረው አንድ ትልቅ የኢትዮጵያ ካርታ በትልቁ ተሰርቶ የኢትዮጵያ እጣ ፋንታ ይህንን ይመስላል ተብሎ ፕሮጀክት ደሆነ ፎርካስት ደሆነ ተቀመጠ እንትን ነበር። ዛሬ ፊቴ ላይ ይታየኛል።
የተናበየ ኤግዚቢሽን ነበረ።
የመጀመሪያው ፓርክ ላይ ያሳየ ነበረው ኤርትራ እንዴት አድርጋ ተሰንጥቃ ስትወጣ ያሳያል። ከዛ በኋላ በሶማሌ በኩል ያለው ስጋት ምን እንደሚመስልና የኦጋዴን አካባቢ ይዞ እንደሚሄድ የትግራይ ሁኔታ ዛሬ እንደ ትልቅ ነገር የሚታየው የዚህ የወልቃይትን የጠገዴን የጸለምትን አካባቢ ይዞ ራያና ቆቦን ይዞ በአንድ በኩል ከጅቡቲ ጋር በሌላ በኩል ከሱዳን ጋር ኢንተርናሽናል ድንበር ሰርቶ ለመካለል እና የመሄድ የኢትዮጵያ ሁኔታ ይህን የመሰለ የመፈራረስ አዝማሚያ ስለሚያመጣ ሁላችንም ለዚች ማሳገር ዘመኑን እንቁም በሚል መፈክር ነበር ኤግዚቢሽኑ የሚያልቀው።
አቶ ጌታቸው፣ በመረጃ የተደገፉ ይህን መሰል ድምዳሜዎች ዛሬ ወደኋላ መለስ ብለን ስንመለከት ቀድሞ የመረጃ ድርጅቱ ሲደርስበት እርምጃዎች ተወሰዱ?
እንደው ከዚህ ጋር አያይዘው ሊመልሱ ይችላሉ። እርምጃ ካለመወሰዱ የተነሳ የኢትዮጵያ ሁኔታ እየተዳከመ በዛን ጊዜ የኤርትራ ነጻነት ተዋጊዎች ተደጋጋሚ ድል ማግኘት፣ አልፎ ተርፎም ሀገር ውስጥ የ83ን የመሰለ መፈንቅለ መንግስት ሙከራ፣ በመጨረሻም ደርግ ጀነራሎቹ እየከዱት ይባላል እየተዳከመ ሄዱ። እርምጃ ይወሰዳሉ። ይሄ ሁሉ እየሆነ ደህንነቱ ምን ይሰራ ነበር የሚል ጥያቄም ያነሳሉ።
አዲሱ ያሰብነው ከቀደመው ከወታደራዊ ደርግ ስርዓት የደህንነት አሰራርና ሁኔታ ዛሬው ያለንበት ሁኔታ እንዲወስደን ነበረ። የደርጉንም አላገባደድንም። በዚያ ዘመን የነበሩ ብዙ የሚባሉ የሚነሱ ጉዳዮች ነበሩና መለስ ብለን ውስጡ በነበሩ በሚያውቁት ሰው አይን መልከት ለማድረግ ሞክረናል። በሌላ ፕሮግራም በሚቀጥለው ዝግጅት በግድ ብንመለስ ምን ይመስልሃል?
በግድ ረጅም ሰዓት ነው ያወያየናቸው። ደግሞም በእውነቱ ጠቃሚ መረጃዎች ሰጥተውናልና አድማጭ በጉጉት ይጠብቃል ብዬ ተስፋ አደርጋለሁ። የሚቀጥለው ራዲዮ መጽሔት ላይ ጠብቁን አድማጮች።
አቶ ጌታቸው ተፈራን ለጊዜያቸው እናመሰግናለን።